በአፋርና በሶማሌ አጎራባች ክልሎች መካከል ተፈጥሮ የነበረው ግጭት መቆሙንና ከትናንት ጀምሮ ግጭት አለመሰማቱን ሁለቱም ክልሎች ለቪኦኤ ገለጹ። ሆኖም አሁንም ውጥረት እንደነገሰ መሆኑን ነው የክልሎቹ አመራሮች የሚገልጹት። በቅዳሜ ዕለት ጀምሮ ለሁለት ቀን በነበሩት ግጭቶች ግን መንግስታዊ ካልሆኑ ምንጮች በተገኙ መረጃዎች መሰረት ከ40 የሚበልጡ ሰዎች ህይወት አልፏል። አዲስ ቸኮል ዝርዝሩን ይዟል።
አፋርና ሶማሌ ክልሎች መካከል የነበረው ግጭት መቆሙን የሁለቱም ክልሎች የኮሙኒኬሽን ኃላፊዎች ለቪኦኤ አስታውቀዋል። ባለፈው እሁድ ጥቃት ደረሰብኝ ሲል ስለተፈጠረው ግጭት የመጀመሪያ መግለጫ ያወጣው የሶማሌ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ ስለ ግጭቱ ይህን ብለዋል።
ግጭቱ የተከሰተው አፍድም ወረዳ ደንለሄሌ ቀበሌ ናት። ደንለሄሌ ቀበሌ ማለት በሶማሌ ክልል የምትገኝ ቀበሌ ነች። በአፋር ልዩ ኃይልና በአማጺ ቡድን የታጠቁ ኃይሎች ናቸው ንጹሃን ዜጋ ላይ ግድያ የፈጸሙት። እኛ መግለጫ አውጥተናል። በዚህ ዙሪያ መግለጫ ያወጣ ነው የዘር ጭፍጨፋ ነው። ሰው በሰውነቱ ማለት አንድ በሚያደርገው በቋንቋው በብሔሩ ይገደል ከሆነ ከዚህ በላይ እንግዲህ የሚገልጽ ነገር የለም። የዘር ማጥፋት ወንጀል ለማለትም ከዚህ በላይ የሚገልጽ ነገር የለም እና ያንን ነው በመግለጫ ለማውጣት እንደሞከር ነው። ይሄ ግጭት የተከሰተው ዛሬ አንደኛ ቀን አይደለም፣ በተደጋጋሚ እየተከሰተ ነው። የዛሬው ግን ከባድ ያደረገው ህብረተሰቡ ኖርማሊ እንደ ድሮ ግጭት እንደ በፊቱ መስሏቸው ነበረ። ግን ይሄ ከባድ መሳሪያ ተጠቅመዋል ታጣቂዎቹ ከአፋር በኩል የገቡት።
በሶማሌ ክልል በኩል በሰዎች ላይ ስለደረሰው ጉዳት በትላንትናው ዕለት ለቪኦኤ መረጃ የሰጡት አቶ ጣይር ፋራ የተባሉ የአፍደም ወረዳ ነዋሪ 36 ሰዎች በቦታው ተገድለዋል ብለዋል።
ከትላንት ወረኛው ሌሊቱ 10 ሰዓት ገብቶ እስከ ትላንት ከምሽቱ 6 ሰዓት አካባቢ ነው ከፍተኛ ጦርነት ያወጁ። የአልፈር ልዩ ኃይልና ጉሞዎችና ጁንታዎች ናቸው አንድ ላይ ተሰብስቦ ሶማሌ ብሔራዊ ክላምስ በለሄለ አበሎ አካባቢ ነው። እዛ ያሉበት የልዩ ኃይላችን ካምፕ ገብቶ ነው ከፍተኛ ጦርነት ያወጁበት።
መንገዱ አደረሰ
የሞቱት 36 ናቸው። የቆሰሉ ደግሞ 28 ናቸው።
ግጭቱን በተመለከተ የአፋር ክልል የሚሰጠው መረጃ ግን የሶማሌ ክልል መንግስት ከሚገልጸው የተለየ ነው። ግጭቱ የተከሰተው በሶማሌ ክልል ሳይሆን በአፋር ክልል ገዋኔ ጥቃት እንደተፈጸመና ጥቃት ፈጻሚዎችም የሶማሌ ክልል ኃይሎች እንደሆኑ ነው የአፋር ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አምር ካሎታ ለቪኦኤ ያስታወቁት።
እንደምታወቀው እሁድ ዕለት ከንጋቱ 11 ሰዓት ላይ በዞን 3 ገዋኔ ወረዳ አሪፎና ፍርክሌ ቀበሌ በሚባሉት የአርብቶ አደር ማህበረሰብ መኖሪያ አካባቢ ላይ እንግዲህ ሽብር ጥቃት ተፈጸመ ማለት ነው። በእኛ በኩል በተደጋጋሚ በተለይ በዞን 3 በዛ አካባቢዎች ተደጋጋሚ የሽብር ጥቃቶች በአርብቶ አደር ማህበረሰብ ላይ ሲፈጸሙ የመጣ ነው። ይህም እንግዲህ ከዛ የተለየ አይደለም ማለት ነው። በተደጋጋሚ ከሚፈጸመው ከዛ የሽብር ጥቃቶች ጋር የተያያዘ ነው ማለት ነው። እንግዲህ ይህም ሲባል ምንድነው በተለይ በዞን 3 በገዋኔ ወረዳ እንደዚሁም ደግሞ በገዋኔ በገላአሉ እንደዚሁም በአሚበራም በዛ አካባቢ እንግዲህ በተደጋጋሚ አርብቶ አደር ማህበረሰብን ማዕከል ያደረገ በተለይ ደግሞ ንጋት ከሌሊት 10 ሰዓት ንጋት 11 ሰዓት አካባቢ ተደጋጋሚ የሽብር ጥቃቶች እየደረሱ መጥተዋል።
በግጭቱ ስለደረሰው ሰብአዊ ጉዳትም የአፋር ክልል እንደ ሶማሌ ክልል ሁሉ ያለውን ነገር የለም። አቶ አህመድ መረጃዎችን እያጠናቀር ነው ይላሉ። የአፋር ክልሉ ነዋሪ አቶ ከዲር አህመድ ግን በግል አጣሮት ያሉትን መረጃ ለቪኦኤ አካፍለዋል።
በተለይ አንድ በሀገር መከላከያ ደረጃ ካልሆነ አርብቶ አደር ሊዞ የማይችለው ዲሽካ በሚባል መሳሪያ ነው ህብረተሰባችን እየተደበደበ ያለው። ቢያንስ እስከ 7 ሰው ሙተዋል፣ ለ10 የሚሆኑ ሰዎች ደግሞ የቆሰሉም አለ።
ሁለቱም ወገኖች ጥቃት ተፈጽሞብናል ያሉበት የሁለት ቀን ግጭት ከትላንትና ጀምሮ መቆሙ በሁለቱም በኩል ቢረጋገጥም ወደ ድርድር ስለመምጣታቸው ግን የተባለ ነገር የለም። የሁለቱንም ክልሎች የጸጥታ ኃላፊዎች ለማግኘት ያደረኩት ጥረት አልተሳካም። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ የአፋር ክልሉ ርዕሰ መስተዳድር አቶ አወል አርባን ጠቅሰው የአፋርና ሶማሌ አርብቶ አደሮች ሴቶችና ህጻናትን የማይገዱ በሌሊት ጥቃት የማይፈጽሙና ከነፍስ ወከፍ የጦር መሳሪያ በላይ የማይዙ ቢሆንም ባለፉት 3 ዓመታት በሁለቱ ክልሎች መካከል የተፈጠሩ ግጭቶች ግን እነኚህ ሁሉ የተፈጸሙባቸው በመሆናቸው ከጀርባ ሌላ ኃይል አለ ብለው እንደሚያምኑ አስታውቀው ነበር። የሁለቱ ክልሎች የኮሚኒኬሽን ኃላፊዎችም በዚህ ይስማማሉ። ሆኖም የአሁኑን ግጭት በተመለከተ እርስ በርስ ነው የሚወነጃጀሉት። ወደ ሶማሌ ክልል አፍደም ወረዳ ጥቃት ለመፈጸም መጥተው ከነመታወቂያቸው የተማረኩ የአፋር ክልል ልዩ ኃይሎች በመኖራቸው ያንን መግለጫ ሊያወጡ እንደበቁ የሶማሌ ክልሏ ወይዘሮ ሂቦ ይናገራሉ። ሆኖም እርሳቸው ጁንታው ሲሉ የገለጹት ኃይልም በተጨማሪ ከጀርባ ሊኖር ይችላል ይላሉ። የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አምር ካሎታም በተመሳሳይ የሶማሌ ክልል ልዩ ኃይሎችን መያዛቸውን ገልጸው ከእነሱ ባሻገር ግን ከጅቡቲ ወደ አዲስ አበባ በአፋር ክልል በኩል የሚያልፈው የኮንትሮባንድ ንግድ መስመር በመዘጋቱ ጥቅማቸው የቀረባቸው ኃይሎች ከግጭቱ ጀርባ ሊኖሩ ይችላሉ። ይሆናል የሚል እምነት እንዳላቸው ይናገራሉ። የሶማሌ ክልል ኡርለት ባወጣው መግለጫ ለጋራ ሰላም ያደረገው ተደጋጋሚ ጥረት ያንዶ ገምኞት ብቻ ሆኖ መቅረቱን ጠቅሶ ከአሁን በኋላ የክልሉን ነዋሪዎች ደህንነት ለማረጋገጥ እርምጃ ወስዳለሁ ብሎ ሲያስጠነቅቅ፣ የአፋር ክልል በበኩሉ የሶማሌ ክልል ልዩ ኃይሉን በአፋጣኝ ከክልል ያወጣ ስል ከሷል። አቶ አህመድ ካሎይታም እስካሁን ያልወጡ የሶማሌ ክልል ልዩ ኃይሎች ሊኖሩ እንደሚችሉና ሌላ ጥቃት ሊፈጽሙ ስለመቻላቸውም ተናግረዋል። ይህም ላለፉት ሁለት ቀናት የተገኘው ሰላም በውጥረት የተሞላና በማንኛውም ሰዓት ሊደፈርስ የሚችል እንደሆነ ነው የሚናገረው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።